Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ተሳፍራለች።
እንደምናመሻችሁ። ወጣት ስራ ፈጣሪዎችና አዳዲስ የንግድ ሀሳቦች ሰኞ ዕለት የጀመርነው ዝግጅታችን ነው።
የንግድ ስራ እንዴት ይጎለብታል? ወደ ስራስ እንዴት ይገባል? የድረገጽ ገበያውን መሽቃት መስራቾች አስታወሳችሁ።
ሱቅ መሄድ የለም፣ መከራከር የለም፣ መጉላላት የለም። ዌብሳይታችን ላይ ይሄዳል፣ የሚፈልገውን ነገር ይመርጣል፣ ያዛል። በጥቂት ቀናት በሩ ድረስ ይመጣለታል፣ የሚፈልገውን ነገር ያገኛል ማለት ነው።
የተለየ የንግድ ሀሳብ እንዴት ይበለጽጋል? የንግድ ስራ ለመጀመር የሚያስፈልጉት ቅድመ ዝግጅቶች ምንድን ናቸው ጠይቀናል።
አንድ ጊዜ ብትወድቅ ምንም ችግር የለም። አጎንብሰህ ኮተ ላይ ያለውን አቧራራ አክፈህ ትነሳለህ። ማንም ምንም አይልህም። ውድቀት የስኬት ትልቅ ፓርት ነው። ስትወድቅ ነው የምትማረው። መውደቅን ሳይሆን የምታየው አሁን ወድቅ ያለው ከውድቀቴ ምን እማራለሁ፣ ወደፊት ምን ማሻሻል እችላለሁ ማለት ነው።
የሜሽካርቶቹ ሽመልስ መኮንንና መስፍን ጌታነህ በስቱዲዮ በቀጥታ ከእናንተ ለተነሱ ጥያቄዎች መልስ ይሰጣሉ። ሌላም እንግዳ አለን። ከመቀሌ ጸጉር አስተካካይ ይዘናል።
ጸጉርም እናስተካክላለን፣ አልፎ አልፎ ጸባይም እናስተካክላለን። ሚሰኙም አሉ። በቃ በአንድ እጅ ደግፈ በአንድ እጅ ታስተካክላለን።
የጋቢና ጉዞአችን ይቀጥላል። ኑ አብረን ከአድማስ እንሻገር። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ ዜናውን የማስደመጣችሁ ጽዮን ግርማ ነኝ። ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው የአዲስ አበባና የኦሮሚያ ክልል የተቀናጀ የልማት ማስተር ፕላን ተቃውሞ አሁንም በአንዳንድ የኦሮሚያ ከተሞች መቀጠሉንና ይህን ተከትሎም የሞቱት ሰዎች ቁጥር 72 መድረሳቸውን፣ በርካታ ሰዎች እየታሰሩም እንደሆነ የኦሮሞ ፌዴራሊስት ኮንግረስ አስታወቀ። መንግስት በበኩሉ ሁኔታዎች መረጋጋታቸውንና የሟቾቹም ቁጥር 5 ሲቪልና 4 ወታደሮች መሆናቸውን ገልጿል። አድማጮች የዚህን ዜና ዝርዝር ከምሽቱ 3 ሰዓት ተከታተሉ። 130 ሰዎች የሞቱበትና 300 ሰው የቆሰለበት የህዳር 13ቱ የፓሪስ ጥቃት ተጠርጣሪ የሆኑ ሌሎች 5 ሰዎች መታሰራቸውን የቤልጅየም ፖሊስ አስታወቀ። የቤልጅየም ፌዴራል ፖሊስ አቃቤ ሕግ እንዳስታወቀው ተጠርጣሪዎቹ የስልክ ግንኙነታቸው ክትትል ሲደረግበት ቆይቶ እሁድ ዕለት ማምሻውንና ዛሬ ጠዋት በየቤታቸው በተደረገ ድንገተኛ ፍተሻ 2 ወንድማማቾችን ጨምሮ በጠቅላላው 5 ሰዎች በቁጥጥር መዋላቸው ተገልጿል። ዩጋንዳ ለ3 አስርት ዓመታት የቆየ የትራንስፖርት ችግሯን ለማቃለል የባቡር መስመር አገልግሎት መስጠት ጀምራለች። ማታታ ተብለው የሚጠሩት በግል ሚኒባሶች ዩጋንዳን መንገድ መቆጣጠር ከጀመሩበት ከ1992 ዓ.ም አንስቶ የዩጋንዳ የባቡር መስመሮች ስራ ፈተው ነበር። ይሄ አዲሱ የባቡር አገልግሎት በተለይ በስራ መግቢያና መውጫ ሰዓታት ተጠቃሚዎች ከከተማው እምብርት ወደ ከተማው መዳረሻ ያጓጉዛል። በአፍጋኒስታን የአሜሪካና የሰሜን አትላንቲክ ሀገሮች ድርጅት ኔቶ በዛሬው ዕለት እንዳስታወቀው አፍጋኒስታን ውስጥ ባግራም በተባለ ቦታ በደረሰ የአጥፍቶ መጥፋት ጥቃት 6 ወታደሮች መሞታቸውንና 3 መቁሰላቸውን ገልጿል። ላለፉት 41 ዓመታት ፊፋን በፕሬዝዳንትነት የመሩት ሴፕ ብላተር በድርጅቱ የስነ ምግባር ኮሚቴ የተጣለባቸውን ለ8 ዓመታት ከስራና ከምንም አይነት እግር ኳስና ተያያዥነት ያላቸው ጉዳዮች የሚያግደውን ውሳኔ ተቃውመው እስከ መጨረሻው እንደሚፋለሙ እየገለጹ ነው። በመጨረሻም በትላንትናው ምሽት በላስ ቬጋስ ከተማ በተደረገው የሚስ ዩኒቨርስ ውድድር በመድረክ ላይ አንድ አስገራሚ ነገር ተከስቶ ነበር። የመጨረሻዋን አሸናፊ ለመለየት ወደ መድረክ የተጋበዘው ታዋቂው ኮሜዲያን፣ የቴሌቪዥን ፕሮግራም አቅራቢና ተዋናይ ስቲቭ ሃርቬ አሸናፊዋ ሚስ ዩኒቨርስ ኮሎምቢያ መሆኗን ከተናገረ በኋላ አሸናፊዋ ቆቧን ከጫነች፣ አዳራሹን በደስታ ከተፍለቀለቀ በኋላ ተመልሶ በመምጣት በጣም ይቅርታ፣ የዚህን ስህተት ኃላፊነት ሙሉ የምወስደው እኔ ነኝ። ያነበብኩት በስተት ነው። አሸናፊዋ ሚስ ፊሊፒንስ ናት በማለት የሽልማቱን ቆብ አቃይሯቸዋል። አድማጮች፣ ለምሽቱ ያስኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪው የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
መስታወት ሰኞ ዕለት በሁለት ወጣቶች የተመሰረተ የኢንተርኔት የገበያ ድረገጽ መሽካርት መስራቾችን አነጋግረናቸው ከአንዳንድ አድማጮች ለሚነሱ ጥያቄዎች መልስ ይሰጣሉ ብለን ቀጠሮ ይዘን ነበር።
አሁን መስፍን ጌታነህና ሽመልስ መኮንንን በሃሽታግ ጋቢና ቪኦኤ ከአድማጮች ለተነሱ ጥያቄዎች መልስ ይሰጣሉ። ሄኖክ ዝግጅቱ ያንተ ነው። እንግዲህ ታክሲዋን አደራ፣ ተሳፋሪ አድማጮቻችንንም ተንከባክባ አድርስልኝ።
አደራ እቀበላለሁ። መስታወት ታዲያ እዚች ጋ ሳብ ላርግና ላውረድሽ እንዴ?
አረ አይደለም፣ እዚሁ ጋቢና ተቀምጬ ባዳምጥ መርጣለሁ። ጋቢና ቪኦኤ የጋራ ጉዟችን ይቀጥላል።
ስሜ ልንገራችሁ ስሜ ማነው? ጋቢና ቪኦኤ
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ጋቢና ቪኦኤ የእናንተው ድምፅ ኑ አብረን ከአድማስ እንሻገር። አድማጮቻችን ዝግጅታችን ይቀጥላል። እዚህ በስቱዲዮ ተገኝተው ዛሬ ስለ ወጣት ስራ ፈጣሪነት፣ ቴክኖሎጂን ተጠቅሞ ደግሞ ስራን ማስፋፋት፣ አዳዲስ ፈጠራዎችን በተለይ በንግድ ስራ በማምጣት ሰዎችን መቅጠር፣ ለራሳቸው ደግሞ ኑሮ መመስረት የያዙ ሁለት ወጣቶች እናያዝ ነው። ሰምታችኋል አስቀድማችሁ መስፍንና ሽመልስ እዚህ ስቱዲዮአችን ገብተው ጋቢና ቪኦኤን ሞቅ ሞቅ ጋቢናው እንዴት ነው? ተስማምቷችኋል?
በጣም ተስማምቷል። ሹፌሩም ጥሩ ነው ያዘን።
ሹፌሩ ወያላው እንዴት ነው?
ሁሉም
ነው ጸባዩና
በፍቅርና በወሬ
ያጫወትን ይዘናችሁ እንሄዳለን። አሁን እንደዛ ካላችሁ አይቀር ታዲያ መቼም ይሄ ዝግጅት ጉዞ ነው። የሰዎችን ሀሳብ ከአንድ የአስተሳሰብ ደረጃ ወደ ሌላ አስተሳሰብ ደረጃ፣ ከአንድ ሀገር ወደ ሌላ ሀገር ሰዎችን ማገናኘት ነው ስራችን። ሹፌሮችም ጋዜጠኞችም ስራችን አንድ ነው። ወደ መቀሌ እንሂድ። መቀሌ ግርማይ ገብሩ፣ ባልደረባችን ግርማይ ገብሩ አንድ ጸጉር ቆራጭ አነጋግሯል።
በመቀለ ከተማ ስሬፍ የወንዶች የውበት ሳለን ውስጥ ነው ያለ ነው። እስኪ ማን ልበል?
ንጉስ በቀለ እባላለሁ። ስሬፍ ጸጉር ቤት ውስጥ ሰራተኛ ነኝ።
እዚህ እንግዲህ የወንዶች የውበት ሳሎን ውስጥ ምንድን ነው የምትሰሩት ተብሎ አይጠየቅም። ጸጉር ነው የምታስተካክሉት?
ጸጉርም እናስተካክላለን፣ አልፎ አልፎ ጸባይም እናስተካክላለን።
ውበትን ታስጠብቃላችሁ?
ውበትን ፍለጋ ለሚመጣ ሰው ውበቱን እንሰጣለን።
እስኪ እንዴት ነው ወጣት ንጉስ፣ ይህ ስራ እንዴት ነው የምትገልጸው? ማለት መቼ ጀመርከው? እንዴት ጀመርከው? ስንት ጊዜ ሆነ?
ይህ ስራ ቆየት ብያለሁ ከጀመርኩት። ያው በፍቅር ነው ሲጀምረውም፣ እስካሁንም በፍቅር ነው እየሰራሁት ያለሁት። ጥሩ ስራ ነው።
ግን እንዴት ነው እዚህ ስትሰራ ራስን ታስተካክላለህ?
አስተካክላለሁ፣ ራሴን አስተካክላለሁ። አዎ፣ በጸባይም በፋይናንስም ማለት ነው።
አዎ። እንዴት ነው ስራው ግን አዋጭ ነው? እንደማት እንደ ወጣት ይህንን የስራ ዘርፍ ብዙ ወጣቶች ናቸው እንግዲህ በኢትዮጵያ ውስጥ በዚህ ስራ የተሰማሩትና አዋጭነቱ ምን ያህል ነው? እንዴት ነው?
አዋጭ ነው ማለት የስራው ፍቅር ካለ አዋጭ ነው። ማንኛውም ስራ አንድ ከወጣትነት እድሜ ጋር የሚሄድም ስራው ነው። ስራው ብዙ ጊዜ ቆመ ስለምታሳልፍ በወጣትነት እድሜ የሚሰራ ስራ ነው። ስራ አዋጭ ነው፣ ጥሩ ነው።
ንጉስ በቀለ እንዴት ነው ኑሮ? እንዴት ነው አሁን? እስኪ እንዴት ይዞሃል? ጠጉሩ እያስተካከልክ ቤተሰብ ታግዝ ይሆናል እና እንዴት ይዞሃል ኑሮ?
አዎ፣ ጥሩ ነው። በዚህ ስራ ነው ቤተሰቤን የማስተዳድረው። ጠንክረ ከሰራህ ሁሉን ነገር መሸፈን ትችላለህ። ቤተሰብህንም ኑሮህንም ታሻሽላለህ፣ ብዙ ነገር ማስተካከል ትችላለህ። ዋናው ጠንክሮ መስራት ነው።
ይህ የውበት ሳሎን የወንዶች የውበት ሳሎን በተለይ በአሁኑ ሰዓት ቁጥሩ እየጨመረ እየመጣ ነው ወይስ እንዴት ነው?
ቁጥሩ እየጨመረ እየመጣ ነው፣ ይጨምራል በየጊዜው። ግን ዋናው መጨመሩ ሳይሆን የችሎታ ጉዳይ፣ የብቃት ጉዳይ ነው ወሳኙ። በየቦታው ሊከፈት ይችላል። ግን የእኛ ቤት ለየት የሚያደርገው ከሌላው ሁሉም ልምድ ያለው ሰራተኛ ነው። ማንኛውንም ስራ ሊሰራ የሚችል ነው እና ይሄ ስራ እንደገና ዋናው ነገር አፕሮች ነው። አፕሮች ጥሩ አፕሮች ሊኖር
አቀራረብ አው ማለት ከጠጉር ከጠጉር ማስተካከል በዘለለ የንጽህና ጉዳይም ሊነሳ ይችላል። አሁን እንደጀመርከው ያቀራረብ ሁኔታም ሊሆን ይችላል። አሁን እዚህ ቤት በተለይ አንተ ለየት ያለ ለደንበኞቼ ለየት ያለ ነገር አለኝ የምትለው ነገር ምን አለ?
በቃ ለደንበኞቻችን ሁላችንም ለደንበኞቻችን ያለ ለየት ያለ ነገር በስማቸው ፎጣ የራሳቸው ፎጣ አላቸው። በቁጥር በስማቸው ፎጣ አላቸው። በተረፈ በሙያም ደረጃ ጥሩ ሰርቪስ እንሰጣለን። ብዙዎቹ እንደገና ረጅም አመት ከኛ ጋር አብረው የተጓዙ ናቸው። በቃ ደንበኞቻችን ረጅም ጊዜ ነው ከኛ ጋር የቆዩት። አትሊስት በዚህ 15 አመት ውስጥ ሲጀምር ጀምሮ የነበሩ ደንበኞች አሉ 15 አመት ከኔ ጋር የቆዩ።
እንዴት ነው የቲፒ የጉርሻ ነገር ማለው መሰለኝ። በደንብ አርጋችሁ ስትሰሩ እናንተም ተጠብቁ ይሆናል። ሰውስ እንዴት ነው ይሄ አይነት ልምድና ባህል አለው?
አዎ እየተለመደ ነው። አሁን እየተለመደ ነው ማለት የግድ ቲፑን ተጠብቀህ አይደለም ስራው ስትሰራ ጥሩ ስራ ትሰራለህ። ቲፑ ሳይሆን ጥሩ ስራ በሰራ ቁጥር አንድ ሰው ሌላን ሰው ይዞ ሊመጣል፣ ያ ሰው ሌላን ሰው ይዞ ሊመጣል። ደንበኛ በደንበኛ ነው። ስፔሻሊ ሰው በስራው ሲረካ ነው ቲፕ የሚሰጠ። ትግስት ይፈልጋል። ስራው በጣም ትግስት ይፈልጋል። ማለት ልክ እንደመልኩ እንደመልኩ የተለያየ ጸባይ እንትን ይዞ ይመጣብሃል ሰው። አንተ ግን ያንን ተቋቁመህ ችለህ ነው የምትሰራው። እንደገና አንድ ስታይል ይመርጣል ሰው። እንደ ባለሙያ ተነግረዋል፣ ይሄ ስታይል ካንተ ጋር አይሄድም፣ ይሄ ነው ካንተ ጋር የሚሄደው ብለህ ተነግረውና እሱ እንዳዘዘ ትሰራለህ በራሱ ትእዛዝ። በኋላ ላይ በቃ አንተ እንዳልኩ አድርግልኝ ይልሃል። ሁለተኛ ጊዜ ሁለት ስራ ትሰራለህ ማለት ነው። ግን ያንንም ችለህ ታልፋለህ። ለምን ነገ ያን ነገር አስቦ ያ ደንበኛም ተመልሶ ወደ አንተ እንዲመጣ ነው። እና ስራው የግድ መረጋጋትና ትግስት ያስፈልገዋል ስራው።
በተለይ ደግሞ ይህ የወንዶች የውበት ሳሎን አዝናኝነቱም ይጠቀሳል መሰለኝ። እንደዛ የተለያዩ ሰዎች እዚህ ይሰበሰባሉ፣ መጽሔት፣ ጋዜጣ ይነበባል። አሁን እንደምንሰማው ሬዲዮም እንደዛ፣ ሬዲዮ ታዳምጣላችሁ፣ ቴሌቪዥን፣ ፊልም እንደዛ። ከዚህ አንጻር ሲታይ እንዴት ነው የምታየው?
ከዚህ አንጻር ምን የተለያየ አመለካከት የተለያየ ሙያ ያላቸው ሰዎች ነው ከኛ ጋር የሚመጡት። ስፔሻሊ ስፖርት የሚፈልግ ሰው ይኖራል። ስፖርት ከሚፈልገው ከስተመር ጋር እንደ ስፖርት የስፖርት ጉዳዮችን ታወራለህ። ኮሜዲ ነክ ነገሮች ከሚፈልገው ደንበኛ ጋር ኮሜዲ ነክ ታወራለህ። የተለያየ ሰው ስለሚመጣ ሰፋ ያለ ነገር ነው ያለው እና ስራውም ራሱ ከብዙ ሰው ጋር ስለሚያስተዋውቀህ ብዙ ጓደኛ፣ ብዙ ወንድም፣ ብዙ ዘመድ ታተርፍበታለህ።
ግን ያው ጠጉሩን እየተሰራ እየተስተካከለ እያለ ሊተኛ ይችላል ምቾት አንግላቶት። እንደዚህ አይነት አጋጥሞ ያውቃል? አንተ
ያጋጥመናል፣ አልፎ አልፎ ያጋጥመናል። የሚተኙም አሉ። በቃ በአንድ እጅ ደግፈ በአንድ እጅ ታስተካክላለህ። ስለዚህ ያጋጥማል። ያው ብዙም ባይሆን የተወሰነ ያጋጥመናል። እዚያ
ያልጋ ግን አታስከፍሉም?
ያልጋ አስከፍለን አናውቅም።
እንግዲህ ንጉስ በቀለ ቆንጆ ጸጉር ቤት እንዳለው አይ ቲንክ ካወራው ነገር ጋር ተረዳን ይመስለኛል። እኛ ምናልባት የተለያየ ቢዝነስ ላይ ብንገኝም ብዙ የሚያመሳስለን ነገር እንዳለም ተገንዝቤያለሁ። ስለ ሰዎች ጋር ያለው አቀራረብ፣ የደንበኛን ንጉስ መሆን እንዴት እንደሚንከባከባቸው በራሳቸው ስም ሁሉ ፎጣ እስከምቁ ማሰራት መድረሱ በጣም የሚያስደንቀው ነገር ይመስለኛል። ምክንያቱም ደንበኛ መንከባከብ ለቢዝነስ ውጤታማነት ትልቁ ቁልፍ ስለሆነ ማለት ነው። የእኛም
ጸባይም እናስተካክላለን ሲል ነበር። ጨዋታ
ይችላል እና ስለ እሱ ደግሞ ሞር ቢያወራም ብዙ እንማር እንችላለን ብዬ አስባለሁኝ። እና እኛም ቢዝነስ ላይ ደንበኞቻችንን መንከባከብ ትልቁ የቢዝነሳችን ጎል ነው እና እሱን እናደርጋለን። እምነትም እኛ ጋርም አሁን ብዙ ጊዜ ዌብሳይታችን ላይ ሰው መጥቶ መጀመሪያ ከፍሎ ይሄን ቃል አኩልን ሲል እምነት ጥሎብን ነው። እኛን እምነት ይዘን ነው ከሶስት ቀን ወይም ከአራት ቀን በኋላ ቤታቸው ድረስ የምናደርገው እና እሱም እንግዲህ አንድ ሰው የሚያምር ጸጉሩን ቁጭ ብሎ ቁረጤ ብሎ ሲሰጠው በእምነት ላይ የተመሰረተ ቢዝነስ ነው እና ቢቀጥል ቆንጆ ነው። ምናልባትም አንድ ነገር ለሱ ምናልባት እያደረገው ሊሆን ይችላል። ግን ካላደረገው በአሁኑ ጊዜ ብዙ ሰዎች ስመለከት ኢትዮጵያ ውስጥ ፌስቡክ፣ ሶሻል ሚዲያ ላይ ይጠቀማሉ እና ሶሻል ሚዲያና ቢዝነስን የማገናኘት አንዳንድ ነገር ካላሰበበት ምናልባት አሁን ፌስቡክ ተጠቃሚ ከሆነ ቢዝነሱንም ቢያስተዋውቅ እዛ የሚመጡ ሰዎች የሚሰጡን አስተያየት ፌስቡክ ላይ ቢጽፈው አንዳንድ ሰዎች ፈቃደኛ የሆኑ ሰዎችን ፎቶ እያነሳ ቢለጥፍ አዳዲስ የቁርጥ አይነት ሲመጣ ቢያስተዋውቅ ብዙ ደንበኞቹን በተለይ ወጣቶቹን መሳብ ያስችለዋል ብዬ አስባለሁኝ እና እሱን ቢጠቀምበት፣ ሁለተኛ ደግሞ ከዚህ የበለጠ ትልቅ ደረጃ መድረስ ካሰበ ደግሞ ከጸጉር ቤት ስራ ጋር አብሮ የሚሄድም ነገር በቂ ገንዘብ ካለው በጎን ቢጀምር። ለምሳሌ ነው ጸጉር የሚሰራ ሰው አንዳንዱ ሰው ራሱ ጸጉር መቁረጫ ማሽን ሊፈልግ ይችላል። ሰውን የዛች ሽያጭ አይነት ሱቅ ከጎን ቢኖረው ደግሞ አብሮ ተያያዥ የሆኑ ነገሮች ማሰብ ብዙ ጊዜ ቢዝነስ ላይ ለሞር ለማደግ ወይም ደግሞ ትልቅ ቦታ ለመድረስ ወሳኝ ነገሮች ናቸው እና አስቦበት ሊሆን ይችላል። ግን ካላሰበበት ካልናገር ከምቀር ተናግሬው አስቤበታለሁ ቢል ይሻላል ብዬ ነው።
ጥሩ ሀሳቦችን ነው ያነሳው። እዚህ ላይ ለየት ያለ የንግድ ሀሳብ ብዙ ሰው ጸጉር ቤት ይከፍታል ወይም ደግሞ ሱቅ ይከፍታል። እንደዚህ የሚታወቁ የንግድ ስራዎች አሉ። ከንግድ ስራ አልፎ ግን አዲስ ሀሳብ ይዞ የንግድ ስራ ፈጣሪ መሆን ልዩነቱ ምንድን ነው? እንዴትስ ነው? ለምንስ ያስፈልጋል?
ልዩነቱ ስራ ኦልሬዲ የተጀመረ ስራ ሲፈጠር ብዙ ስራ ይፈለጋል ማለት ነው። ስለዚህ ሌላው ሰው የሚያደርገውን ነገር መድገም ነው፣ ኮፒ ማድረግ ነው የሚሆነው። ግን ስራ ፈጣሪ ሲሆን ብዙ ጊዜ ምንድን ነው ከዚህ በፊት ያልተዳሰሰ ችግር ለዛ ሶሉሽን ይዞ የመቅረብ ጉዳይ ነው። ስለዚህ ልዩነቱ ብዙ አይነት አስተሳሰብ ያስፈልገዋል አዲስ ስራ ፈጣሪ በሚሆንበት ጊዜ። ምክንያቱም ሌላ ሰው ከዚህ በፊት አላደረገውም፣ ልምዶች የሉም፣ በቂ ኢንፎርሜሽኖች አይኖሩም በዛ ላይ። ስለዚህ እዚህ ሀገር እንደውም ዲስራፕቲቭ ኢንተርፕረነርስ ይሏቸዋል። እንደ ፌስቡክ አይነት ፌስቡክ ሲጀመር አሁን ያልተለመደ ነገር ነው።
ያልተለመደ ከዚህ በፊት የቆዩ ንግዶችን ደግሞ አስቀድሞ ያላሰቡበት ጉዳይ ስለሆነ የሚያደናግጥ ነው።
አዎ፣ አቋራጭ ነው የሚሉት ዲስራፕቲቭ ነው። ከዚህ በፊት የነበረውን በሙሉ የሚቀይር ነው
እና አዲስ ትልም አዲስ መንገድ ቀያሽ ነው።
ትክክል። ልዩነቱ ሌላ ምንድን ነው? አዲስ ሲሆን ሰውም ጊዜ ይፈጅበታል። የተለመደ ግን ሲሆን ጸጉር ቤት አሁን የተሰራውን ነገር የታወቀ ነገር ነው ልጁ እንዳደረገው። ግን ብዙ ነገር የጨመረው ነገር አለ። ደስ የሚለው ነገር እንዳየሁት የእኛ ከሌላው የሚለየው ብሎ ያመጣው ነገር አለ፣ ደንበኞች አሉት ምናምን። ግን ሌላ ነገር ቢፈጠር ለምሳሌ ጸጉሩን ከተለመደው መቀስና እንትን ውጪ፣ ለምሳሌ አንዳንድ ሰው ጸጉሩን ሲቆረጥ የማይስማማው ከሆነ በመቀስ ወይም በማሽን ሌላ ነገር ይዞ ቢመጣ ግን ይሄ ነገር ለየት ያለ ነው። እንዴት ነው ሰው ከለመደው በኋላ ከለሱም ሌላ ማድረግም አይፈልግም። እና ከዛ አንጻር አንደኛ ትልቅ የነበረ ችግርን ነው ሶልቭ የሚያደርገው። ስለዚህ አዲስ ምንድን ነው አዲስ ፈጠራ ነው። እና ከዛ አንጻር ማህበረሰብን ይቀይራል። እስካሁን ከነበረበት ቦታ የተሻለ ቦታ እንዲገኝ ያደርጋል። ከዛ አንጻር ስታየው አስፈላጊም ነው።
ጋቢና ቪኦኤ ነው የምትከታተሉት። መስፍን ጌታነህ እና ሽመልስ መኮንን ናቸው እዚህ በቀጥታ ከእናንተ ጋር እየተወያዩ ያሉት። ጋቢና ቪኦኤ ይቀጥላል። አሁን እስኪ ወደ መቀሌ ተመልሰን እናምራ።
ጥሩ። እንግዲህ በመቀሌ ከተማ በቀበሌ 18 አካባቢ ነኝ ያለሁት። አንድ የብረታ ብረትና የእንጨት ስራ ውጤቶች ማዕከል አለ። እስኪ ከአንድ ወጣት ጋር ላውራ። ማን ልበል?
ኦኬ፣ ስሜ አያሌው ሀጉስ ባሉኝ።
አያሌው፣ ወደዚህ ስራ ከመግባት በፊት ትንሽ ስለ አንተ እስኪ ንገረኝና ከምን ተነስተ ነው ወደዚህ ደረጃ የደረስከው የሚለውን ነገር እንድንመጣበት መጀመሪያ የነበረህን እስኪ ህይወት ንገረኝ።
መጀመሪያ ተወልጄ ያደግኩበት እዚሁ መቀሌ ቀበሌ 18 ነው እና ገና ህፃን ልጅ ያለውን ከአባቴ ጋር የውድና የብረት ወርክሾፕ ነበረው። እዛ እየተላላኩኝ ነው ያደግኩት። ከዛ በኋላ ያው ትምህርት እየተማርን በቴክኒክ ስኩልም ጨርሻለሁ። ፋይናሊ ወደ ቀላሚኖ ትግራይ ልማት ማህበር ትምህርት ቤት ነበር። እዛ በአስተማሪነት ተቆጠርኩኝ። እዛ ተቀጥሬ ሙያዬና አንዳንድ ነገሮችን አፕግሬድ አድርጌ ከዛ ሳየው በመንግስት ተቀጥረህም የሚመጣው ለውጥ ያን ያክል ስለሆነ የራሴን መስራት አለብኝ ብዬ እንደገና ወጥቼ ወደ ከተማ ገብቼ የዛሬ 3 ዓመት ተኩል አካባቢ ይመስለኛል ሰው ቤት ተቀጥሬ ከዛ በኋላ ነው እንግዲህ ቀስ በቀስ እያሻሻልኩኝ ራሴን ችዬ እዚህ ደረጃ ደረስኩት።
በመቀሌ ከተማ የቀበሌ 18 ሰዎች እንዴት ናችሁ? እናመሰግናለን አያሌው ሀሳቡን ስላጋራን። እስኪ ለአያሌው የምታጋሩት ከልምዳችሁ ሀሳብ ካለ።
ከኛ ልምድ አንዳንድ ነገሮች እንትን የምንለው አዲስ ንግድ በሚጀመርበት ወይም ስራ በሚፈጠርበት ጊዜ ከተቻለ ብቻን መጀመር አድካሚ ነው ብዬ አስባለሁ። እና ጥሩ የሚያምኑት የቢዝነስ ፓርትነር ቢገኝ
የንግድ አጋር
ቢገኝ ብዙ ነገር ያቀላል። ምክንያቱም ከአንድ ጭንቅላት ሁለት ጭንቅላት ይሻላል እና በጣም ብዙ ነገር ላይ መስራት ስለሚያስፈልግ ሁለትም ሶስትም ሲሆኑ ቀለል ያረጋል ብዬ አስባለሁ።
ወደ ሽመልስ ልሄድና ኢትዮጵያ ውስጥ የንግድ ሐሳብ በሚፈልቅ ጊዜ በተለይ አንድ ሰው የንግድ ሐሳብ አፍልቆ ወይም አፍልቃ ስራ ሲገቡ ሌላኛው ይከተልና ተመሳሳይ የንግድ ሐሳብ ለምሳሌ ወፍጮ ቢተክል አንዱ ችግር ተመልክቶ ወፍጮ እንዲያውም የንፋስና የውሃ ወፍጮ ሳይሆን ተመሳሳዩን የዲዝል ወፍጮ ይተክላል። አይሱዙም እንደዚሁ አንዱ አይሱዙ ሲገዛ 20 አይሱዙ ይሆናል። የማጓጓዣ ችግሮችን ተመልክተው ማለት ነው። ምናልባት አይሱዙውን እንኳን እዛ አካባቢ እኔ እንደተወለድኩባት ከተማ እንደ መርሳ ዘይቱን በስፋት የሚመረትባት ከተማ ከሆነች ማቀዝቀዣ ያለው አይሱዙ እንኳን የሚያስብ ሰው የለም። ሁሉም ስፖንዳ ላይ አይሱዙውን አፍስሶ ወይ ደሴ ወይ አዲስ አበባ ማድረስን ነው የሚያስበው። ና እንደዚህ አይነት ወጣ ያሉ ለየት ያሉ አስተሳሰቦችን ማምጣት አንደኛ ምን ፋይዳ አለው? ሁለተኛ ደግሞ የንግድ ሐሳቡ ለሀገርም ሐሳቡን ላፈለቁት ሰዎች ምን ለውጥ ያመጣል?
ወሳኝ የሆነ ጥያቄ ነው አነሳው። ምክንያቱም ሰው ጋር ስትገናኝ ሁሌ የሚነሳ ነገር ነው። ኢትዮጵያ ውስጥም ከኢትዮጵያ ውጭም ደግሞ በተለይ በዋሽንግተን ዲሲ አካባቢ የሚነሳ ነገር ነው። መጀመሪያ ችግሩን እንደ ችግር እንዳለ ሆኖ ሰዎቹ እንደዛ የሚያደርጉን ሰዎች መውቀስ አይ ቲንክ ችግሩን ማቅለል ይመስለኛል። ችግሩ ሰፊ ነው። ምክንያቱም እንደዛ የሚያደርጉ ሰዎች አንዳንድ ጊዜ ከሀሳብ ማጣትም ሊሆን ይችላል እና ሀሳብ እንዴት ይበለጽጋል፣ ሀሳብ እንዴት ይመጣል ብለህ ስታስብ ከትምህርት ቤት ጀምሮ ከቤተሰብ ጀምሮ የመጽሐፍ አቅርቦት በቂ የሆኑ ሀሳብን ሊያበለጽጉ የሚችሉ ግብአቶች ያስፈልጋሉ። ምክንያቱም ቢዝነስ ላይ ብዙ ወሳኝ ነገሮች አሉ። ከወሳኝ ነገሮቹ አንደኛው ምን ይላሉ ሰዎች ሲናገሩ ዩ ሀቭ ቱ ቢ ኢን ዘ ራይት ቬሂክል። ምን ማለት ነው ራይት ቬሂክል ማለት? ገበያ ካለው ቢዝነስ ውስጥ መግባት አለብህ። ቢኮዝ ሰዎች ሀብታም እንደዛ የሚሆኑ ከሆነ ያናንተም ብሰራ ሀብታም የሆን ቻንስ ኃይለኛ ነው። ስለዚህ የወፍጮ ቤት ካለ እኔ ያን ወፍጮ ቤት ገንዘብ ስራ ካየሁኝ ምንም ጥናት ማካሄድ አያስፈልገኝም ማለት ነው። ጥሩ ማረጋገጫ ነው ማለት ነው። እና ግን አንተም ለመጥቀስ ሞክረሃል ምን መጨመር እንችላለን ነው አንደኛው። እኔ የምመክረው ነገር ምንድን ነው ከዛ ጋር አብሮ ሊሄድ የሚችል ነገር ቢታሰብ ራሱን ከማድረግ ለምሳሌ አንድ ዩኒቨርሲቲ የሚከፈት ከሆነ ወይም ደግሞ አንድ ሆቴል የሚከፈት ከሆነ ሱቅ ቢከፈት እዛ ሆቴሉ ተጠቃሚዎች ከሱቅ ውስጥ ውሃ፣ ሲጋራ፣ የተለያዩ ነገሮችን መግዛታቸው አይቀርም። ስለዚህ ተወዳዳሪ ነገሮች ብቻ ሳይሆን አብረው የሚገናኙና አብረው ሊሄዱ የሚችሉ ነገሮችን ማሰብ በቂ ጥሩ ነገር ይመስለኛል።
ግን መሰረተ ልማቱ አለ ወይ? ያነሳኸው ጥሩ ጥያቄ ነው። ትምህርት በጣም ወሳኝ ነው። ትምህርት ደግሞ ከመሰረተ ልማት ጋር የተያያዘም ነው። ከዛ ቀጥሎ የገንዘብ አቅርቦት ነው። ገንዘብ ከየት ታመጣለህ? ስለዚህ እስኪ እንነጋገር። የምጣኔ ሀብት ባለሙያ ምነህና ከዚህ በፊት በበርካታ ዝግጅቶች ቀርበህም ማብራሪያ ስትሰጥበት የነበረው ጉዳይ ስለሆነ ነው የሚታወቁ ከቤተሰብ ብድር ጀምሮ እስከ እቁብና እስከ አራጣ ሁሉ የገንዘብ ማግኛ መንገዶች አሉ። እነዚህ ትራዲሽናል የሆኑ ባህላዊ የሆኑ የገንዘብ ማግኛ መንገዶቻችን የብድር መንገዶች አሉ። በስፋት ደግሞ በፋይናንስ ዘርፉ ሊገኙ የሚችሉ የብድር አቅርቦቶች አሉ። ምን ያህል ለውጥ ያመጣሉ? እንዴትስ ነው ወጣቶች የንግድ ሀሳቦቻቸውን ይዘው የገንዘብ አቅርቦት የብድር አቅርቦት ማግኘት የሚችሉት?
መስፍን የምትለው ነገር ካለ ጣልቃ መግባት ትችላለህ። አንዳንድ ነገር ልበል። እኔ አሁንም እኔ አንድ ወይ ሁለት ነገር ብቻ ብለን መልስ ለመስጠት ምንፈልግ ከሆነ ነገሩን ያቀለል ነው ብዬ ነው የማስበው። እኔ የኢትዮጵያ ውስጥ ያለውን በተለይ በቢዝነስ አካባቢ ያለውን ችግር ለመግለጽ አብረው የሚያያዙ ነገሮች አሉ። ለምሳሌ ሶስት ጎን የሆነ ቅርጽ ብታስብ አንዱ ትሪያንግል ላይ ምናልባት የገንዘብ አስፈላጊነት ሊሆን ይችላል። ገንዘቡን እንዴት እናቀርባለን ካልክ የብድር አስፈላጊነት፣ የጥቃቅንና አነስተኛ ተቋማት ምናምን ይመጣሉ። ሁለተኛው ትሪያንግል ጫፍ ላይ እውቀት ወይም ደግሞ ኖሌጅ የሚለው ነገር ታስብ ትችላለህ። እሱ እንግዲህ የቤተሰብ ጠቃሚነት፣ የሬዲዮ ጣቢያዎች፣ ስለ ኢንተርፕረነርሺፕ፣ ስለ ቢዝነስ ማስተማር፣ የትምህርት ቤቶች አስተማሪነት፣ መጽሐፍ አቅርቦት፣ እንደዚህ አይነት ነገሮች አሉ። ምናልባት ሌላኛው ትሪያንግል ጫፍ ላይ ደግሞ የሰው ስለ ራሱን ማሳደግ አሳሰቡ፣ የስራ ተነሳሽነቱ፣ ሰዓት አክባሪነቱ፣ ለስራ ያለው ጥንካሬ፣ እነዚህ ነገሮች ግብአቶች ሲመጡ ነው አይ ቲንክ ቢዝነሶች እያደጉ ብዙ ፈጣሪዎች መስፋፋት የሚችሉ ይመስለኛል። እና መንግስትም ፖሊሲ ለውጥ ማምጣት ካሰበ ትምህርት ቤቶችም ላይ ወይም ሌሎች ቦታዎችም ላይ ከሁሉም ዳይሬክሽን ነው ለውጥ መምጣት አለበት ብዬ የማስበው። ምክንያቱም ገንዘብ መኖሩ ብቻ በራሱ ገንዘቡን አጥፍተው ልትወጣ ትችላለህ። አንተ ጥሩ የስራ ባህሪ ከሌለህ፣ ጥሩ ሞቲቬሽን ከሌለህ አንዳንድ ጊዜ ነው ጥሩ ሆነ ስትነሳ እኮ ጠንካራ ሆነ ስትነሳ ጥሩ ቀን ታሳልፋለህ፣ ውጤታማ ትሆናለህ። ሞቲቬሽን ኢዝ ቬሪ ኢምፖርታንት። እና ሌላኛው ከማይንድ ሴት ጋር ወይም ስለ ራስ ጋር ጠቃሚ ነገር ምን ይመስለኛል፣ በተለይ ሀገራችን ውስጥ ያለው ነገር ስለ ውድቀት ያለን አስተሳሰብ። አሜሪካ ውስጥ አሁን የሚባል ነገር አለ፣ አንድ ጊዜ ብትወድቅ ምንም ችግር የለም። አጎንብሰ ኮተ ላይ ያሉና ወራራክ ፈተነሳለ ማንንም ምንም አይልህም። ውድቀት የስኬት ትልቅ ፓርት ነው። ስትወድቅ ነው የምትማረው። ወድቀን ሳይሆን የምታየው አሁን ወድቅ ያለው ከውድቀቴ ምን ማራለሁ ወደፊት ምን ማሻሻል እችላለሁ ማለት ነው። ራስ ብቻ ሳይሆን ህብረተሰቡም አብሮ ይጥለዋል። ምክንያቱም ወድቋል አልቻለም ማለት አይደለም። አንዳንድ ጊዜ ቢዝነስ የሚወድቀው ካንተ ብቻ አይደለም። ቀደም እንዳልነው ከቢዝነስ አቅም ማጣት ከገንዘብ ማጣት ሊሆን ይችላል።
ሁኔታዎች፣ ጊዜዎች፣ ከዛው ጠብቆ ለማህበረሰቡ አመለካከት
እና ራሳችን መውቀስ የለብንም ባይነኝና ስለ ውድቀትም ያላሳሰብ።
ስለዚህ ውደቁ፣ ተነሱ፣ ክሰሩ ክሰሩ፣ መጨረሻ ላይ ግን ንሰሩ ነው መልእክቱ። እናመሰግናለን።
እኔ የምጨምረው ነገር እዚህ ላይ ሽመልስ ያለው ነገር በጣም ትልቅ ነገር ነው። ጉጫማ እየጠረጉ ትልቅ ቦታ የደረሱ ሰዎች አሉ እና እነሱን የማየት ነገር እነዚህ ሰዎች ሰራ ፈጣሪዎች ናቸው። ብዙ ሊስትሮች እንደምናቸውና ትልቅ ቦታ የሚደርሱ ሰዎች ናቸው እና ባለን እዛው ባለን በአካባቢያችን ባየውን ባለነው ነገር የመነሳት ነገርን ማሰብ ያስፈልጋል። ቅድም አንተ ለጠየቅከው ጥያቄ ትልቁ ጥቅም የሚመስለኝ ተመሳሳይ ነገሮችን ከመፍጠር እኔ አሁን ካሳንጂስ አካባቢ ነው ያደግኩትና እዛን ጊዜ ኤሌክትሪክ ቤት ሲከፈት ሁሉም ሰው ኤሌክትሪክ ነበር፣ ቧንቧ ቤት ነበርና ያኔ ራሴ ያለው አስብ ነበር ምናልባት ለምን ተደጋጋፊ ነገሮች አይሰሩም። ምክንያቱም ትልቁ ጥቅም ምንድን ነው? አንተ ለጠየቅከው ጥያቄ ምንድን ነው ጥቅሙ ላልከው፣ ለምሳሌ ኤሌክትሪክ ቤት ሲሆን አንዱ ቤት ስትሄድ የለም አንድ ቃ የለም ካሉ አንድ አምፑል ለመግዛት ሄደ የት ነው የምታያ ማገኘው ስትል ሰው ሊነግር አይፈልግም። ምክንያቱም የሚቀጥለው በር ሄደ የሱን ንግ እንትን ነው የምትወስደው። ግን ሌላ ከሱ ጋር የሚደጋገፍ ወይም ሌላ ነገር ከሆነ ተዝናንተህ ነው የምትልከው ወደዛ ሰው፣ እነዚህ ከፈለግ ከዛ ሄደ ግዛ፣ ምክንያቱም ከአንተ ጋር ተወዳዳሪ አይደለም። እና ይህን ጥቅም ከተገነዘብን ምናልባት እንዴት ነው ተደጋጋፊ የሆኑ ንግድ ስራዎችን እንትን ለማለት እንሞክር ይሆናል ብዬ አስባለሁ።
በጣም ነው የምናመሰግነው መሽ ካርቶች እዚህ ድረስ መጥታችሁ በቀጥታ ከአድማጮቻችን ጋር ቀጥታ የሆነ ውይይት በማድረጋችሁ ሀሳባችሁን ስላጋራችሁ የእነሱንም ሀሳቦች ስለሰማችሁ በጣም በጣም እናመሰግናለን። በምትሰሩት ስራ በሙሉ ጋቢና ቪኦኤ ሁልጊዜም መልካሙን ሁሉ እንመኝላችኋለን ከሁላችንም እዚህ ካለነው ማለት ነው። እናመሰግናለን።
እኛም አክብረህ እዚህ ለጠራህን ኖክ እናመሰግናለን። እንዲሁም እዚህ ያሉትን ፕሮዲውሰሮችም ሁሉንም እናመሰግናለን።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ።
በዛሬው ዝግጅታችን ስለ አዲስ ፈጠራና የንግድ ስራን የተመለከቱ መረጃዎችን አድርሰናል እና ምን ካላችሁ ቁም ነገሮቹን ባጭሩ እናድርሳችሁ። በነገራችሁ ላይ እናንተን አወያይተን ራሳችሁ የሰጣችሁትን ድምዳሜዎች ነው የምናስደምጣችሁ።
ስለዚህ በዚህ መሰረት አዲስ ሐሳብ ብዙውን ጊዜ ለሰው ሲነገር አብደሃል ወይም አብደሻል እንዴ የሚባለው አይነት መሆኑ ነው።
ችግር በቅቤ ያስበላል የሚለው አባባል እውነት ነው። የተቸገረ ይፈጥራል። አዲስ ነገርን አስቀድሞ ያየ ወይም ያየች ደግሞ ይሳካለታል ይሳካላታል። ስለዚህ አባባሉ በቅቤ ያስበላል የስኬቱን ጫፍ ያሳየናል ማለት ነው።
ውድቀትን አንፍራ ይላል የሜሽ ካርቱ ሽመልስ መኮንን። ወድቆ መነሳት ለስኬት ወሳኝ መንገድ ነው።
ትብብር መፍጠር፣ አብሮ መብላት ብቻ ሳይሆን አብሮ መስራት በጣም አጥጋቢ ውጤት ያመጣል።
በፍጹም አይሆንም፣ አይሳካም፣ ልጅ አቦካው ለራት አይበቃም ወዘተ ለስኬት የቀረበች ወይም የቀረበ ወጣት የሚሰማቸው የምትሰማው አስተያየቶች ናቸው።
ስለዚህ ራሳችሁን ጠብቁ፣ ስራችሁን ስሩ፣ ሰርታችሁ ክበሩ፣ ንሰሩ፣ ለጓደኞቻችሁ ስራ ፍጠሩ፣ ተባበሩ፣ እንተባበር በሉ በሉ። ታክሲው ጫፍ ደርሷል። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና
ሄኖክ ሰማ እግዜር ነን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ደህና ደሩ።
This program has come to you from the Voice of America, Washington.